ደግኛይቱ የአባቶቻችን ሃይማኖት ሰላም ጤና ይስጥልን። የተከበራችሁ ክቡራንና ክቡራት ተመልካቾቻችን በዛሬ የምናነሳው በዚህ በሃይማኖተ አበው መርሃ ግብር ስለ ጾም እናነሳለን። ጾም ምንድን ነው? መጽሐፍ ቅዱስ ስለ ጾም ምን ያስተምራል? በብሉይ ኪዳንና በአዲስ ኪዳን የተነሱ ሀሳቦችን እናነሳለን። በተጨማሪ ደግሞ ስለ ጾም ከሚነሱ ጥያቄዎችን እነዛን ምላሽ እንሰጣለን። እነዚህ ደግሞ ይረዳ ዘንድ መምህር ጋብዣ አለው። መምህር ራሳቸውን ያስተዋውቃሉ። አብራችሁን ሁሉን አክብሮት እንጠይቃለን። አምላካችን እግዚአብሔር ከሁላችን ጋር ይሁን። በቅድሚያ ጥሪ አክብሮ ስለመጡ እጅግ እናመሰግናለን። ስምዎት ለተመልካች ያስተዋውቁ።
እሺ፣ እኔም አመሰግናለሁ። ሊቀ ሊቃውንት ስምዐኮነ መላክ በባህር ዳር ሀገረ ስብከት የአራቱ ጉባኤያት መምህርና የሊቃውንት ጉባኤ ሰብሳቢ።
በጣም እናመሰግናለን ጥሪ አክብሮ ስለመጡ። በድጋሚ በተመልካች ስም ማመስገን እንፈልጋለን። ሊቀ ሊቃውንት፣ ቀደም ብዬ እንዳነሳሁት በመጽሐፍ በቤተክርስቲያናችን ካሉ ስርዓታት መካከል ነፍሳዊም ስጋዊነትን ለመጠገንና የእግዚአብሔር መንገድም ለማጠንከር ከምንጠቀማቸውና ከታዘዝናቸው ነገሮች መካከል አንደኛው ጾም ነው። እንደ ቤተክርስቲያናችን ሰባት የጾም ጊዜያት እንዳሉ ይታወቃል፣ በዓመት ውስጥ ማለት ነው። ይህ እንዳለ ሆኖ ልናነሳ የምንፈልገው ነገር ግን በጾም ሊነሱ የሚገባቸው ሀሳቦች ምንድን ናቸው የሚሉ ሀሳቦች ነው። እና በቅድሚያ እንደ ጥያቄያችን ጾምና የሰው ህይወት፣ በአጠቃላይ መጽሐፍ ቅዱስ ጾምን እንዴት ያየዋል? ጾም በራሱስ ምንድን ነው?
እንግዲህ ጾም የሚለውን ቃል በራሱ አባቶቻችን ሲተረጉሙት ጾም ብሂል ተከሎተ ብእሲ መብል በጊዜ እውቅ ነው የሚለው በፍትሕ መንፈሳዊ አንቀጽ 15 ላይ የተቀመጠው የአባቶቻችን ትርጓሜ። ጾም ማለት በተወሰነ ጊዜ በታወቀ ጊዜ የሰው ከምግብ መከልከል ናት ብለው ይተረጉሙታል። ይሄ ዝም ብለን ቃሉን ስንተረጉመው ነው የሚሆነው። የሆነ ሆኖ ጾም ምስጢራዊ ትርጉሙን ስንመለከተው መተው፣ መከልከል፣ መታቀብ፣ መጠበቅ የሚል ትርጉም ነው የሚሰጠው ማለት ነው። ከዚህ የተነሳ ጾም በቤተ ክርስቲያን በምእመናን ዘንድ የሚተውት፣ የሚከለከሉት፣ የሚጠበቁት ነገር እንዳለ የሚያሳይ ትዕዛዝ ነው ማለት ነው።
መልካም። በሰው ህይወት ላይ ምናልባት ከሰው መፈጠር ከተጀመረበት ወይም ደግሞ የመጀመሪያ ፍጡር ከሆነበት ከአዳም ጀምሮ በአጠቃላይ ሰው ከመሆናችን ባህሪ ጋር በተገናኘ መንገድ ጾምና ሰው ምንድን ነው ግንኙነታቸው? መጽሐፍ ቅዱስ ይህንስ እንዴት ይገልጻል?
ያው ጾም ሲጀመር መላካዊ ህግ ነው። በመጽሐፍም እንደተነገረው ይሄ ሰውም በራሱ በተፈጥሮ መላካዊ ባህሪ ገንዘብ ያደረገ ከመሆኑ የተነሳ መላካዊነቱን ሊያንጸባርቁለት የሚችሉ ሶስት ዋና ዋና ነገሮች አሉት። አንደኛው ድንግልናዊ ህይወቱ ነው። የድንግልና ህይወቱ ሌላውን ፍጥረት እግዚአብሔር አምላክ ሲፈጥር ሁለት ሁለት አድርጎ ፈጠረው አይደል የሚለው፣ ወንድና ሴት እያደረገ ፈጠራቸው። አዳምን ግን ሲፈጥረው ብቻውን ነበር የፈጠረው። ይሄ ማለት መላካዊ ህይወቱን ይገልጽ ዘንድ ነው። በእርግጥ የእግዚአብሔርን ዋህደ ባህሪነት የሚገልጥ ትርጉም ይኖረዋል። ከዚያ ውጭ ግን አሁን ከያዝነው አጀንዳ አንጻር መላካዊ ህይወትን ነው የሚያንጸባርቅልን ማለት ነው። ዘይን ወለት ቢስ ነው የተፈጠረው፣ ያለ ጓደኛ ነው የተፈጠረው። በኋላ ነው ረዳት ያስፈልገዋል ተብሎ እንደገና ረዳት የተፈጠረለት መጽሐፍ እንደሚነግረን ይህ አንዱ ነው። ሌላው ጸሎቱ ነው፣ ምስጋናው መላካዊ ህይወቱን ሊያንጸባርቅለት የሚችል ነገር ነው። በመጨረሻ ግን አሁን ያነሳ ነው ይሄ ጾም የሚባለው ነገር መላካዊ ህይወቱን ከሚገልጽባቸው ነገሮች መካከል አንዱ ነው። ስለዚህ ሰው መላካዊ ባህሬን ገንዘብ ማድረጉ የሚታወቀው ጾምን ህግ አድርጎ እግዚአብሔር የሰጠው ከመሆኑ የተነሳ ለዚህም ነው። በዚህ በግብረ ሐዋርያት ምዕራፍ ሰባትም ላይ ስለ እስጢፋኖስ ስለ ሙሴ በተናገረበት ምዕራፍ ላይ ማለት ነው፣ በመላእክት ህግ የሙሴ ስርዓት የተሰጠችው በመላእክት ህግ እንደነበረ ነው የሚናገረው። ስለዚህ በመላእክት ስርዓት የቀደመውን ህግ ተቀብላችሁ ነበረ ይላል። የመላእክት ስርዓት የሚለው ጾሙን ነው። ምክንያቱም ሙሴ ህገ ኦሪትን የተቀበለበት ስርዓት ጾም ነበረ። ኦሪት ዘዳግም ምዕራፍ 9 ቁጥር 9 ላይ ስንመለከት ሙሴ ለአርባ መዓልት ለአርባ ሌሊት ምንም እንዳልቀመሰ ይጾም እንደነበረ ተጽፏል። ስለዚህ ሙሴ ኦሪትን የተቀበለባት ያቺ ስርዓት ሰውን ከመላእክት ጋር የምታዛምደው ምልክት ነበረች ማለት ነው። እና እኛ ከመላእክት ጋር ያለን ዝምድና የምናረጋግጠው በመጾማችን ነው። በእርግጥ ከምድራውያን ፍጥረታት ከእንስሳትም ጋር ማለት ነው የምንዛመደው በመብላት በመጠጣት ነው፣ በማግባት በመገባት ነው። ስለዚህ ከምድራውያኑም ጋር የምንዛመድበትን መንገድ በዚህ በኩል በመብል በመጠጥ እናረጋግጣለን። ከዚያ ደግሞ ከመላእክት ጋር የምትዛመድ ከመላእክት ጋር ለመኖር ናፍቆት፣ ስስት፣ ጉጉት ያላት ነፍስ እንዳለችን ደግሞ እናረጋግጠው ጾም በመጾማችን ማለት ነው። ስለዚህ የሰው ህይወት ያለ ጾም የኖረ እንደሆነ አንድ ነገር ይጎለዋል ማለት ነው። ይሄ ማለት መላካዊነቱን ይራሳል ማለት ነው። በመብል በመጠጥ ብቻ የሚኖር ከሆነ እንስሳዊነቱን ብቻ ያጎለበተ ያጠነከረ መላካዊነቱን እየዘነጋ የሚኖር ይሆናል ማለት ነው። ለዚህ እግዚአብሔር አምላክ ሲፈጥረው መላካዊነቱን በዚህ መንገድ እንዲያረጋግጥ አድርጎ ይፈጠራል ማለት ነው።
ክቡራን ተመልካቾቻችን ሃይማኖታዊ የተሰኘው መራግራችን ተከታትላችሁ ትገኛላችሁ። ለዛሬ ደግሞ እያነሳን ያለ ነው ስለ ጾም አበው እንዴት አስተማሩ፣ ጾም ምንድን ነው፣ መጽሐፍ ቅዱስ ስለ ጾም ምን ይላል የሚሉ ሀሳቦችን እያነሳን እንገኛለን። እዚህ ደግሞ ሊቀ ሊቃውንት ስምዐኮነ መልአክ የባህር ዳር ሀገረ ስብከት የሊቃውንት ጉባኤ ሰብሳቢ እና እንዲሁም የአራቱ ጉባኤ መምህር ናቸው። አብራችሁ እንድትሆኑ በአክብሮት እንጠይቃለን። አምላካችን እግዚአብሔር ከሁላችን ጋር ይሁን። ቆይታችን ይቀጥላል። ሊቀ ሊቃውንት፣ እዚህ ላይ አበው በጾም ላይ መጽሐፍ ቅዱስ ስለ ጾም ሊገልጠው በሚችለው ቋንቋ ይገልጣል። በተለይ በአዲስ ኪዳን ደግሞ ጾም በበለጠ መንገድ ደግሞ የተገለጸበት መንገድ አለና አበው ካስተማሩበት መሰረት የሚያደርጉ መጽሐፍ ቅዱስ ነው እና በብሉይ ኪዳንና በአዲስ ኪዳን ስለ ጾም የእግዚአብሔራዊ ትእዛዝ ስለመሆኑ እንዴት ተገልጧል?
እግዚአብሔር ለሰው ልጅ ህግ ጠባያዊና ህግ መጽሐፋዊ ነው የሰጠው። ህግ ጠባያዊንም ሲሰጥ ህገ ተፈጥሮ አይደለ? ህግ ጠባያዊ ህገ ተፈጥሮ ነው፣ በተፈጥሮ የሚሰጥ ነው ለእያንዳንዳችን። እና እሱንም ሲሰጥ የጾም ትእዛዝ አክሎበታል። ይሄ ማለት በገነት መካከል ካሉ እጽዋት መካከል ይሄን አትብላ የሚለው ነገር ክልከላ ነው። ሰውነቱን የሚጎስምበት ያንን በመተው እግዚአብሔርን የሚያስደ የፍቅር ዛፍ አይደለ የምንለው ጸበለስን የፍቅር ዛፍ የምንለው እኮ እግዚአብሔር ለአዳም ፍቅሩን የሚገልጽበት ያችን በመጠበቁ ከፍተኛ ተጋድሎ እያደረገ ነው አዳም። ከዚህ የተነሳ እግዚአብሔር ለአዳም የህይወትን አክሊል የሚሰጥበት ከሺህ ዓመት በኋላ የህይወትን ዛፍ የህይወትን ፍሬ ተመግቦ ወደ መንግስተ ሰማያት እንዲያቀና ሊያደርገው ነው እና ለዘላለም በማይሞት ህይወት ውስጥ እንዲኖር ሊያደርገው ነው። ይህን ሽልማት ሊያገኝ የሚችለው አዳም ዕፀ በለስን ጠብቆ ይኖር እንደሆነ ካልበላ ማለት ነው። ስለዚህ እግዚአብሔር ፍቅር ለአዳም በዕፀ በለስ በኩል ይገለጣል። የአዳም ለእግዚአብሔር ያለው ፍቅር በዕፀ በለስ በኩል ይገለጣል። ከዚህ የተነሳ ዕፀ በለስ ራሱ የፍቅር ዛፍ ተብሏል። አዳም ለእግዚአብሔር ያለውን ፍቅር የሚገልጠው በምንድን ነው? የሰጠኝ ይበቃኛል፣ ያለኝ ይበቃኛል፣ ይሄ ግን ይቅርብኝ ላንተ ብሎ ለእግዚአብሔር ክብር ሲል፣ ለእግዚአብሔር ትእዛዝ ሲል ማለት ነው። እመሰ ተፈቅሩን ይቀቡ ትእዛዝ ያደል ብትወዱኝስ ትእዛዜን ጠብቁ ነው የእግዚአብሔር ትእዛዙ። ስለዚህ እግዚአብሔርን ለመውደዱ ማረጋገጫው ያንን መጠበቁ ነበረ። አሁን የፈረሰው ምንድን ነው? በአዳምና በእግዚአብሔር መካከል የፍቅር ምልክት ሆኖ የተቀመጠው ቃል ኪዳን ነው የፈረሰው። ምክንያቱም ዕፀ በለስ የፍቅር ቃል ኪዳን ነበረ። ዕፀ በለስ ባይኖር ኖር ብሎ የሚያስቡ ሰዎች አሉ። እንደሱ አይደለም። ዕፀ በለስ ባይኖር ክብርም የለም፣ ዕፀ በለስ ባይኖር ውርደትም የለም። ሁለቱም ነው የሌለው ማለት ነው። እና በዚያ በኩል ህገ ተፈጥሮን ሲሰጠን በህገ ተፈጥሮ አስተምሮናል እግዚአብሔር። ህግ ጠባያዊ በዚያ መንገድ ስርዓት ተሰርቶለት ትእዛዝ ተቀምጦለት ነበረ የነበረው። ያ ቢፈርስ እግዚአብሔር ምን አደረገ? በኋላ ደግሞ እንደገና ህግ መጽሐፋዊ ለሰው ልጆች አዘጋጀ። በእርግጥ ሄኖክ እንደሚናገረው የክፋት ምልክት ነው ህግ መጽሐፋዊ መሰጠቱ። በመጽሐፈ ሄኖክ ምዕራፍ 19 ቁጥር 24 ላይ ይመስለኛል ያለ ቃል አለ። እስመ ኢተፈጥረ ሰብእ ለዝ ከመዝነ ከመያጽንዖ ሃይማኖቶሙ በረቀቀ በቀለብነ፣ በተጻፈ ፊደል ሰው ሃይማኖቱን ሊያጸና የተፈጠረ አይደለም። ታዲያ እንዴት ነው? አላ ይኖሩ ከመላእክት እግዚአብሔር ንጹሐን ወክቡር አይደለም። እንደ እግዚአብሔር መላእክት ንጹሐን ክቡራን ሆኖ ይኖሩ ዘንድ በህግ ጠባያዊ በህግ ህሊናዊ በህሊናዊ ተመርኮ እግዚአብሔርን እያመልኩ እንዲኖሩ ነበር የተፈጠረ። ይሄ ባይሆንም እንኳን ህግ መጽሐፋዊን ሰጥቶት ለሰው ልጅ እንዲህ 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 አድርገህ ኑር ብሎ አዘዘው። ሙሴን በደብረ ሲና ጠራና ከመዝ በሎሙ ከመዝ በሎሙ እንዲህ በላቸው እንዲህ ነገራቸው እያለ እግዚአብሔር አባቶቻችን እንደነገሩን በኦሪቱ እንደተቀመጠው 570 ጊዜ ተነጋገረው። ለዚህ ህዝብ ይሄ ህግ መጽሐፋዊ ስለሚያስፈልገው ይሄንን ህግ ሲሰጠው በጾም አማካኝነት ነው የሰጠው። የሙሴ ሱባኤ ይሄን አስገኝቷል። ለምሳሌ የአዳም ሱባኤ የአዳም ጾም ጸሎት ቃል ኪዳን አስገኝቷል አይደለ? በሐሙስ ዕለት የሚለውን
ራሱ እንዲናገር ሆነ
ራሱ እግዚአብሔር አነጋግሮታል በአምስት ለተው መንፈቃለ ለተወለደ ይሄ ያዳም ጾም ያስገኘው ቃል ኪዳን አዳም ከገባው ሱባኤ ከጾመው ጾም ከጸለየው ጸሎት የተነሳ ከሰዋው መስዋዕት የተነሳ ይሄንን ነገር ይሄን ቃል ኪዳን ተቀብሏል ማለት ነው። ቅዱስ ያሬድም በድጓው ይሄን ያነሳል በአስተምህሮ ድጓው ላይ ይሄንን በአምስት ለተው መንፈቃለ ለተወለደ ማለት ተወለደ በእንዲያከ እድህክ በእንዲያከ ስላንተ እድሃሉ በሚዳ ስላንተ ወለዳል ብሎ ወይከውን ህፃናን ወሰበን ዲያቀን ስላንተ ብላቴ ነው ሆናል ብሎ ተናግሮት ነበር። ይሄን ያገኘው በጾም እንደሆነ ሁሉ በኋላ ሙሴ ኦሪትን የተቀበለው በጾም በኩል በጾም ምክንያት ነው። ይሄ ማለት ጾም ህጉንም መጀመሪያ የተቀበልንበት ዋና ነገር ነው። አዲስ ኪዳንም ምን ለአዲስ ኪዳንም እኮ መሰረቱ ጾም ነው። ለምሳሌ ኢየሱስ ክርስቶስ መጾም ቤተክርስቲያንን ያደሰበት ቤተክርስቲያን አሁን ክርስቶስ በመጀመሪያ እስከ 30 ዓመት ድረስ እንደ ጾም አልተጻፈም አይደለ? 30 ዓመት ሲሆነው ግን ጾመ። ፍጹም አዳምን ሆኖ አላህ ከዚያ በኋላ አዳም በዚህ ህይወት እንዲኖር ነበር የተፈጠረና እሱን ለማስተዋወስ ጾመ። እሱም ብቻ አይደለም ያን ጊዜ የጾመበት ምክንያት ከዛ በፊት የነበረው አጋንንትን ማውጣት ድውያንን መፈወስ ነው። ከዚህ በኋላ ግን ኃጢያትን ድል መንሳት እና ዲያብሎስን ማሸነፍ ይሄ አረስተ ኃጣው ምንላቸው አሉ አይደል? እነሱን አሸንፎ በአደባባይ ማሳየት ይፈልጋል እግዚአብሔር። ለዚያ ደግሞ ጾም ነው ዋናው ነገር ማለት ነው። ከዚህ የተነሳ ጾመ ከዛ ቤተክርስቲያን መሰብሰብ ጀመረ። ከጾም ቀጥሎ ነው ቤተክርስቲያን መሰብሰብ ጀመረ። ለዚህ ለቤተክርስቲያን መሰብሰብ ምክንያቱ ጾም ነው። ለአዲስ ኪዳን መቀበላችን አዲስ ኪዳንን የተቀበልነው በዕለተ ሐሙስ ነው በጸሎተ ሐሙስ በምሴተ ሐሙስ ማለት ነው። ያ ህግ የተሰራልን በዚያ ሰዓት ነው። ለዚህ ሁሉ ምክንያቱ ጾም ከሆነ ህግጋቱ ራሳቸው መሰረታቸው ጾም ነውና በውስጣቸው ደግሞ ስለ ጾም ማዘዝ አለባቸው ስለ ጾም መናገር አለባቸው። እንዴት ከተባለ የአባቶቻችንን ስርዓት በሁለት መንገድ ነው የምንረከበው። ገብሩና ግበሩ ተብሎ ነው የሚቀመጠው። ገብሩ የተባለው ከአበው ህይወት የምንማረው ትምህርት ማለት ነው። ግበሩ የምንባለው ደግሞ ትእዛዝ ነው ማለት ነው። ትእዛዝ ይሆናል ማለት ነው። ከዚህ የተነሳ በብሉይ ኪዳንም በአዲስ ኪዳንም እነዚህ ሁለት ነገሮች አሉ። ለምሳሌ በብሉይ ኪዳን መምህራን የብሉይ ኪዳን ነቢያት ሲጾሙ ሲጸልዩ እንመለከታለን። በብሉይ ኪዳን ጾሞ ከጠላት ጋር ተዋግቶ ጠላቱን ድል ያልነሳማል ነው። በብሉይ ኪዳን በቀደመ ህግ ማለት ነው ወደ እግዚአብሔር ጾሞ ጸልዮ ጉዳይ ያልተሳካለትስ ማለት ነው። ሙሴ ነው ብንል ሁሉንም ስራ የሰራው በጾም ነው። ኤልያስ ነው ብንል 40 ቀን ወደ እግዚአብሔር ተራራ በወጣ ጊዜ ያንን ታላላቅ ታምራቶችን ከዛ በኋላ ያደረገው በጾም ነው። የኤልያስ ታምራቶች ከዛ በኋላ ነው እንደውም ዋና ዋናዎቹ ጽድቁ ራሱ የሚገለጠው በዚያ ነው። ቅዱስ ያሬድም እስመ በጾሙ በጸሎት ኤልያስ አርገ ውስተ ሰማያት ይለዋል መጨረሻ ላይ በእሳት ሰረገላ ላይ ተጭኖ እንዲያደርግ ምክንያት የሆነችው ጾምነት ማለት ነው። ስለዚህ አባቶቻችን ይህን አድርገውታል ይህን አድርገው አሳይተውናል። እነ ዮዲትን ብናነሳ እነ አስቴርም እንደውም አስቴር ምንድን ነው ስለ እኔ ጹሙ ነው ያለቻቸው። ስለ እኔ ጹሙ እኔ ስለ እናንተ ወደ ንጉሱ ገባለሁ ብላ ወደ ንጉሱ ገባች። ስለ እሷ በእስራኤል ከተማ የተጾመው ጾም በንጉሱ ፊት ሞገስን እንድታገኝ አድርጓታል እንጂ አላዋረዳት። ከዚህ የተነሳ በብሉይ ኪዳን ስራ የሰሩ ታላላቅ ሰዎች በጾም ነው፣ ሲቀጥል በጸሎት ነው። ሁለት ነገሮች ናቸው ስራ እንዲሰሩ ያደረጓቸው። በአዲስ ኪዳንም ስንመጣ አባቶቻችን ከክርስቶስ ትምህርት ጀምሮ ማለት ነው ክርስቶስ ራሱ ጾሙ አሳይቷል። ከዚያ በኋላም በትምህርቱ ውስጥ ስለ ጾም አስተምሯል። በመጀመሪያው ቀን ስብከቱ የሰበከው እንደውም ሶስት ነገሮችን ዋና ዋና የሚባሉ የምግባር አርዕስቶች የሚባሉ አሉ አይደል? አለቆች ናቸው እነዚህ፣ ጾም፣ ጸሎት፣ ምጽዋት። ሶስቱም በመጀመሪያው ቀን ጉባኤ ላይ የተሰበኩ ስብከቶች ናቸው። የመጀመሪያው ቀን ጉባኤ የምንለው ከማቴዎስ ምዕራፍ 5 ከምዕራፍ 7 ድረስ ያለው ነው። ይሄ አንድ ቀን ጉባኤ ነው፣ የተራራው ስብከት የምንለው አንቀጸ ብፁዓን የምንለዋለን በሌላ ስሙ። ይሄ አንቀጸ ብፁዓን ማለት አንቀጸ ቤተ ክርስቲያን፣ ብፁዓን ማለት ምእመናን ናቸው። ብፁዓውያን ማለት አይደለ? እነዚህ የብፁዕና ማዕረግ የብፁዕነት ማዕረግ የሚያገኙት በጠቅላላ ብፁዓን ይባላሉ። አንቀጸ ብፁዓን ብለን እንጠራቸዋለን እነሱ ማለት ነው። በዚህ ወንጌል ውስጥ የተቀመጠው አንዱ ትእዛዝ ወይም አንዱ ስብከት ጾም ነው የነበረው። ለምሳሌ ከማቴዎስ ምዕራፍ 5 ብንጀምር ብፁዓን ለርህብ ወይ ጸሙ ወይ ተጽድቅ፣ ስለ ጽድቅ የሚራቡና የሚጠሙ ሰዎች ንዑዳን ክቡራን ናቸው። ስመምንቱ ይጸግቡ መጥገብ በሰማያል። ይሄ ማለት የእግዚአብሔር መንግስት ይወርሳሉ ለማለት ነው። እንጂም በዚያ ማይድ ተዘጋጅቶላችሁ ምሳ ቀርቦላችሁ በልተው ጠጥተው ሰውነታችሁን ያስደስታሉ ለማለት አይደለም። መጥገብ በዚያ በእግዚአብሔር መንግስት ስጦታ ነው ወይም በእግዚአብሔር በሚገለጥልን ጊዜ ፍቱን በማየት ነው የሚጠን ወይ ጸግበረ የሰባት ይካደል ማለት ነብዩ ዳዊት ክብሩን በማየት ተጠግባለሁ ይላል። የምእመናን መጥገብ የእግዚአብሔርን ክብር በማየት ነው የሚሆነው ማለት ነው። ከዚህ የተነሳ ስለ ጽድቅ የሚራቡ ብፁዓናቸው የመጀመሪያው ቀን ስብከት ነው የሰበከው ይሄንን እና እዚያ ላይ እንደውም የተቀመጡ 9 የብፁዕነት ማዕረግ የሚያሰጡ ቃላት ናቸው የታዘዙት። ከነዚህ አንዱ ጾም ነው ማለት ነው። አንዱ አረስ እንደውም እኮ የተቀመጠው ከማን ጋር ተነጻጽሮ ነው? ለይሰደዱ በእን ተጽድቅ ከሚለው ከስለ ጽድቅ የሚሰደዱ ብፁዓናቸው። ይሄ ምን ማለት ነው? በሌላ ቋንቋ ጾም በራሱ ሰማይትነት ነው ማለት ነው። እሱን ነው የሚያሳየው። ምክንያቱም አብሮ ነው የተቀመጠው ተነጻጻሪ ሆኖ ስለ ጽድቅ ብለው መንግስታቸውን ጥለው ሀገራቸውን ለቀው የተሰደዱ ሰዎች አሉ። ስለ ጽድቅ ብለው ደግሞ ከፍለው እየሰጡ ለነዳያን እየመጸወቱ እየተራቡ ስለ እግዚአብሔር መንግስት ብለው ማለት ነው። እግዚአብሔር መንግስት እንደፈለግን ሆዳችን እስኪሞላ ደራታችን እስኪቀላ በልተን ጠጥተን እንዴት ልናገኛት እንችላለን ብለው በማሰብ ማለት ነው። ከፍለው ለነዳያን እየሰጡ እየተራቡ የሚጾሙ የሚጸሉ ሰዎች አብረው ከነዚያ ከስደተኞች ጋር መንግስተ ሰማያት ይወርሷታል። ስደተኞች ምን ለምን ልክ እመቤታችን እንደተሰደደችው ከሷ ስደት ጋር እኩል ሊነጻጸር የሚችል እኮ ጸጋ ነው፣ ትእዛዝ ነው ጾም ማለት ነው። ስለዚህ ስለ ጽድቅ የሚራቡ የመጀመሪያው ነው። ቀጠለና ማቴዎስ ወንጌል ምዕራፍ 6 ላይ ስንገባ ደግሞ ቁጥር 16 ጀምሮ ስለ ጾም የተሰበከ ነው የሚሆነው። እዚያ ላይ በተቀመጠው ደግሞ ምንድን ነው የሚለው? ወሶበ ሂት ጸውሙ ነው የሚለው። ይትኩኑ ከመ መደለዋል። ስትጾሙ ይሄን አድርጉ። እንደ ግብዞች አትሁኑ። ስመምንቱት መጸለው ይቆጽሩ ገጾሙ ከማየ ምርሳል ከመጾም ወጸልል ሰው መጾማቸውን መጸለያቸውን ይወቅልን ይይልን ይስማልን ብለው ማለት ፊታቸውን ይቋጥራሉ። የሚቋጥሩ ሰዎች አሉ። ስትጾሙ እንደነሱ አይደለም። ግብዝነት በሌለው ህይወት ጾሙ፣ ከግብዝነት ወጣችሁ ጾሙ ብሎ ስትጾሙ ማለቱ ትእዛዝ መስጠቱ ነው ማለት። መጾማችን ግዴታ ነው ማለት ነው። ክርስቲያን ከሆነ እንጾማለን ማለት ነው። ይሄ ማለት ስንጾም ደግሞ ዝርዝር መመሪያ ተቀመጠ። እንደነማነት ጾሙ እንደ ግብዞች አድርጋችሁ አትጾሙ። ይሄ ዝርዝር መመሪያ መስጠት ነው እንጂ መጾማችን ምንም ጥርጥር ውስጥ አይገባም። ታዝዟል አንድ። ከዚህ የተነሳ የቤተ ክርስቲያናችን መጻሕፍት ቅዱስ ያሬድን ጨምሮ ታላላቅ የቤተ ክርስቲያናችን ሊቃውንት ምን ይላሉ? እንይዝ የሰጾሙ ጸልዩ ከመይትባ ውስጥ ተነሱት። ወደ ፈተና እንዳትገቡ ትጉና ጸልዩ፣ ትጉና ጾሙ። ከዛሬ ጀምሮ ማለት ክርስቲያን ከሆናችሁበት ቀን ጀምሮ የእግዚአብሔርን ትእዛዝ ከሰማችሁበት ቀን ጀምሮ እንይዝ ጾም ወጸል። እንዲህ በመሆናችሁ ደግሞ ኢትባው ውስጥ ተመስተ ማለት ወደ ፈተና አትገቡ። መድኃኒታችን ኢየሱስ ክርስቶስም ኢታባን ውስጥ ተመስተ ብላችሁ ጸልዩ ብሎ ይላል። ከዚያ ጋር አብሮ ሊለይ የማይችል ነገር ነው። ኢታባን ውስጥ ተመስተ ብሎ ጸልዩ አንድ ሰው ያልጾመ እንደሆነ ከፈተና ሊያመልጥ አይችልም። ምክንያቱም ፈተናዎችን ማምለጥ የሚቻለው በሶስቱም ትእዛዛት የጸናን እንደሆነ ነው፣ በጾም በጸሎት በምጽዋት። አለበለዚያ ሊሆን አይችልም፣ ፈተናውን ማምለጥ አይቻልም። በአንድ በኩል በሩን ክፍት አድርገን ሁለቱም በሮች ብቻ ዘጋን ማለት ነው። ስለዚህ በመጾም በመጸለያችን ከፈተና ማምለጥ እንደምንችል ይህን አዟል።
ክቡራን ተመልካቾቻችን ሃይማኖታዊ ስሜ መራግራችን የተከታተላችሁ ትገኛላችሁ። ለዛሬ ደግሞ እያነሳን ያለ ነው በጾም አባቶቻችን ስለ ጾም ምን አስተማሩ መጽሐፍ ቅዱስ ምን ይላል እያልን ነው። ለዚህ ደግሞ ሊቀ ሊቃውንት ስምዐኮነ መላክ የባህር ዳር ሀገረ ስብከት ሊቃውንት ጉባኤ ሰብሳቢ እና እንዲሁም የአራቱ ጉባኤ መምህር አብረውን አሉ። አብራችሁን ስለሆናችሁ እናመሰግናለን። ሊቀ ሊቃውንት ምናልባት ከመራብና ከመጠማት ሀሳቦቹ እንዳለ ሆኖ አንዳንዶቹ ጾምን ከሚበላ ከሚጠጣ ነገር ሳይሆን ክፋትን ከመጾም ከመናገር መጥፎ ነገር ከማድረግ ያንን መጾም ብሎ የሚጠቅሰው ብሎ ያነሳሉ እና መጽሐፍ ቅዱስ ይህን ምላሽ ይሰጣል? አብዮስ በዚህ መንገድ ምን አስተማሩ?
ሙሴ እንዲህ ብሎ ነበር። ጾም በትክክል ከመብል ከመጠጥ መሆኑን የምናውቀው በዚያ ነው። በኦሪት ዘዳግም ቅድም በጠቀስኩት ምዕራፍ 9 ቁጥር 9 ላይ በእነዚህ 40 ቀናት ማለት ነው ኢቨላይኩ እክለ ወይሰተይኩ ማየ በውይቱን ለታት ነው በእነዚያ ቀናት አልበላሁም አልጠጣሁም ነው ኤልያስንም እንደው ወሆረ በጽናውይቱ እክለ 40 ማልት 40 ሌሊት ነው ይለው 40 ማልት 40 ሌሊት በዚያ ምግብ ኃይል ተጓዘ ይለው አልበላም ማለት ነው 40 ቀናት ውስጥ ስለዚህ ጾም የሚጀምረው ከዚያ ነው ከመብል ከመጠጥ ከመከልከል ማለት ነው ቀድም ብለናል ምስጢራዊ ትርጉሙን ስንመለከተው ከክፉ ነገሮች ሁሉ መከልከል መራቅን መጠበቅን ነው የሚያመለክተው የሆነ ሆኖ ግን መንሻው መብል መጠጥን መተው ነው እርግጥ ነው የአዳም ኃጢያት የሚጀምረው ኃጢያትን ከመሰብ ኃጢያት የምትጀምረው ከመጸነስ ነው ነቀሃል ሊሆን እንላታለን በመነኮሳቱ መጽሐፍ ነቀሃል ሊሆን የምትባለው እሷን ማሸነፍ ላልቻለ ሰው ገብር ኃጢያት አይቆምለትም ነቀሃል ሊሆን ማምከን ከተቻለ ግን ኮድሁ የኃጢያትን ስሩን እንደማድረግ ይቆጠራል አዎ ያሐሳም እሷን ማድረግ ዋና ነገር ነው የሚሆነው የሆነ ሆኖ ግን ይሄ ጾምና ጸሎት ከጾም ከምግብ ሊሆኑ ነቀሃል ወይም እቺ የኃጢያት የሐሳብ ምንጭ እንድትደፈን ያደርጋታል ምክንያቱም ሰውነታችን መብልና መጠጥን እንደፈለገ ማግኘቱ ያሰበውን ኃጢያት እንዲፈጽም ጉልበት ያገኛል ማለት ነው ይሄ ማለት ምንድነው መብል መጠጥ ስጋን ያጎለብተዋል እሱ የታወቀ ነገር ነው የጎለበተ ሰውነታችን ደግሞ ውስጣችን ህሊናችን ያሰበውን ነገር እንዳይፈጽም የሚከለክለው አንዳችን ነገር አይኖርም በሌላ ቋንቋ ምን ማለት ነው እየበላን እየጠጣን እንደፈለግን ስንሆን ስጋችን እየበረታች ነፍሳችን ደግሞ እየደከመች ትመጣለች ማለት ነፍስ ልትበረታ የምትችለው በጾም ምክንያት ነው ምክንያቱም ጾም ስጋን ያደክማል ኃይለፍቶት ምን የት ታደክም ኃይለፍቶት አይደል ማለት ታበጥልም ይላል ታጠፋለች ታደክማለች የስጋን ፍላጎት በሙሉ ታደክማለች ብሎ ስለ ጾም ይናገርላታል ማለት ነው የመነኮሳቱ መጽሐፍ ነው እስመ የት ታደክም ኃይለፍቶት ነው የስጋን ፍላጎት ምታከስም ምታደክም ይህችናትና ብሎ ስለ ጾም ይሰብካል ማለት
ነው ሊቀሊቃውንት እዚህ ጋር አስቆመውትና አንድ ጥያቄ ላስገባ ምናልባት በዚህ ላይ ሰው የተፈጠረው ከነፍስና ከስጋዊ ከስጋ ባህሪያት ነውና የነፍስን ብቻ በተከተለ ቁጥር እግዚአብሔር ስጋንም ፈጥሯል የተዋህዶ ነው የነፍስና የስጋ ተዋህዶ ነው ሰው የሚባለው ስለዚህ እግዚአብሔር የፈጠረውን መልከ ቁመና አጠቃላይ ያለውን ሰው የመሆን ምስጢር ምናልባት መዘንጋት አይደለም ወይ ብሎ የሚያነሱ አሉ ይህንን በአግባብ መቀበልና በዛ መንገድ መሄድ እግዚአብሔር የፈጠረውን በትክክል መንከባከብ ነው ብሎ የሚያስቡ ሰዎች አሉ እና ከዚህ አኳያ አድሎነት ስሜት ነው ወይስ ደግሞ ነፍስን ለስጋን ለነፍሳዊ ሐሳብ ማስገዛት ነው እስየትኛው ጋር እዚህ ጋር
እውነት ነው ይሄ በእግዚአብሔር ተዛዝ ውስጥ ሶስቱ ቅድም ያልናቸው አረስተ ምግባራት ምንላቸው የበጎ ምግባር ሁሉ አለቆች ምንላቸው ጾም ጸሎት ምጽዋት በሰው በሶስት መንገድ ለእግዚአብሔር መገዛት የሚያረጋግጥባቸውና የሚያቀርባቸው ግብሮች ናቸው ይላል የፍታ ነገስትን አንቀጽ 15ን ትርጓሚ ስንመለከተው ስመጸሎት ስመጾም ጸባህተ ስጋ ይቲ በከመጸሎት ጸባህተ ነፍስ ነው ጸሎት የነፍስ ግብር እንደሆነች ሁሉ ጾምም የስጋ ግብር ናት ይላል በሶስት መንገድ ግብር ያቀርባል ለእግዚአብሔር ሰው ማቅረብ አለበት ግዴታ ነው ለአንድ መንግስት በሰራን ቁጥር ግብር እንደምናቀርበው ሁሉ ሶስት የንግድ ፈቃድ ያለው ሰው በሶስቱም መገበር አለበት በዚህኛው ስለገበርኩ ብሎ አንደኛውን አይተውም ስለዚህ በሶስቱም ይገብራል ሰው ማለት ምን ማለት ነው በስጋው በነፍሱም በገንዘቡም ማለት ነው በምጽዋት የምንለው በገንዘቡ የሚያቀርበው ግብር ነው አስራቱም በኩራቱም ያው ከምጽዋት ነው የሚቆጠረው ምጽዋት ራሱን የቻለ አምስት ክፍሎች ነው ያሉት ከነዚህ አንዱ አስራት በኩራት እያለ ይከተላል ሌላው ምጽዋት እና ሁሉም ምጽዋት ሊባል ስለዚህ እሱ አንድ የገንዘብ ግብር ነው አጠለና ደግሞ ጸሎት ለእግዚአብሔር የምታቀርበው ግብር ምንድነው መገዛቷ ለምን እንደምታውቀው ታዲያ ህገ እግዚአብሔር ማክበሯ ለምን እንደምታውቀው እንዴ አንድ ሰው እኮ የሚገብረው ህገ መንግስቱን አክብሮ እየሰራ ለመሆኑ ማረጋገጫ አይደለም እንዴ ከገበረ ካልገበረ እኮ ይቀጣል አይደለም ግብር በመሰወር ወንጀል ተጠርጥሮ ሊታሰር ይችላል ነፍስን ካልጸለች ለእግዚአብሔር ግብር ያቀረበች አይደለም ማለት መገዛቷ ዘንድ የሚታወቁ ህገ እግዚአብሔርን ተዛዛቱን እያከበረች ለሞኖ ምንም ማረጋገጫ የለም። ስለዚህ መጸለያዋ ነፍስ ለእግዚአብሔር መገዛቷን ምታስመሰክርበት እንታቀርቡም ግብር ነው ይላል። በከመጸሎት ጸባይተ ነፍስ ይትል ምጽዋት ደግሞ ጸባይተ ነው አይላት። ይሄ ገንዘብ ግብር ማለት ጸሎት ደግሞ የነፍስ ግብር። ምክንያቱም ምን ጸለየ በራሱ የነፍስ ግብር ነው የስጋ አይደለም። ያው ስጋ ተባብራ ነው የምትሰራው። ይሄ ከንፈራችን የላይና የታች ከንፈር በመንከሳቀስ ይሰሩታል። ይሄ ገና ማርጋት ውስጥ ያደግን ባልሄድ ነው ቁጥር ምን ጸለየው በስጋ ነው። ያው በስጋ መስፈሪያ አለ ማለት ነው። ስራው ግን የነፍስ ነው
ማለት ነው።
ጾም ደግሞ ላይ ስንመጣ ጾም የጸሎት የስጋ ግብር ነው። ስጋ ለእግዚአብሔር የሚያቀርበው ግብር ነው። ካል ጾም አንድ ሰው ግብር ያቀርብ አይደለም ለእግዚአብሔር። ስለዚህ መከታተል አለበት ግብር ሰውሯል ማለት ነው። እና ይሄ ነፍሳዊ ለመሆናችን እንደውም ነፍስና ስጋ ያለን ለመሆናችን ማረጋገጫው ይሄ ነው። ምክንያቱም ለነፍስ የሚስማማ ጾም ነው፣ ለስጋ ደግሞ የሚስማማው መብል መጠጥ ነው። ስጋ የሚፈልገው ስጋዊ ስብከት ምብላው ነስተይ ሰመነ መጎት ነው። ቅዱስ ጳውሎስ ይህ ያስክቱክሙ ነው የሚለው። አስቷችሁ ሰዎቹ ምብላው ነስተይ ሰመነ መጎት እያሉ እንብላ አንጠጣ ነገን ሞታለን ብለው የሚሰብኳቸው ሰዎች ቢጻሳያን እሱ ካለፈ በኋላ እየተከተሉ እነሱ ደግሞ ይህን ስብከት ይሰብኩ ነበረ። ስለዚህ እሱ መልእክት ሲጽፍላቸው ምንድን ነው ያላቸው መልሶ? እያስቱክሙ አያሳስቷችሁ፣ ምብላ አንጠጣ ነገን ሞታለን ብለው የሚሰብኩ ሰዎች አያሳስቷችሁ፣ ይሄ ውሸት ነው። ምክንያቱም አለ ምክንያቱም በሌላ መልእክቱ ደግሞ ሲገልጸው ምክንያቱም በቆሮንቶስ 14 ላይ ነው ይህንን ቃል ይገልጸዋል። ይሄ መንግስት እግዚአብሔር ሲኮነት መብላው መስጤ ሮሜ ምዕራፍ 14 ላይ የእግዚአብሔር መንግስት መብል መጠጥ አይደለችም። በመብል በመጠጥ አትወረስም ማለት ነው። ስለዚህ እንደ አገኙት የበሉ የጠጡ አይደሉም። በእግዚአብሔር መንግስት ውስጥ ረሃብተኞች ናቸው የተሰበሰቡት። ምክንያቱም አስቀድሞ ቃል ገብቶላቸዋል እስመ እሙንቱ ይጸግቡ ይጠግባሉና ብሎ ስለተናገረ ዳዊት ለምንድን ነው እዛ ቤተ መንግስት ውስጥ ተቀምጦ ይጠማ የነበረው? ጸማት ነፍሴ ለከ ነፍሴ አንተን ተጠማች ብሎ ይናገር የነበረው ለምንድን ነው? ሁልጊዜ ወደ አንተ ገሰ። እንደውም እኮ ሲገልጸው ምንድን ነው ያለው በመዝሙር 41 ላይ ሲገልጸው ቁጥር 1 ላይ ከሚያፈቅር ኃያል አንቀይ ማለት ነው። ዋላ ወደ ውሃ ምንጭ እንደሚናፍቀው አይነት መጠማት ተጠማሁ ነው ማለት ውሃ ጥማት እንደጸናበት ዋላ የበረሃ ዋላ ልክ እንደዚህ አሁን ምን የተጠማሁት ብሎ ይናገር ነበር። ይሄ የሚያሳየው ክርስቶስን በመፈለግ መጠማት፣ እግዚአብሔር መንግስት በማሰብ መጠማት ለምእመናን ግዴታ ነው። ሲጀመር እንትን አይደለም ይወድም አይደለም አንድ ሰው ሰባቱን አጽዋማት እንዲጾም ይወድ አይደለም። ከሰባት ዓመት ይጀምራል። ሰባት ዓመት ላይ እስከ 12 ዓመት የልምምድ ጊዜ ነው። ከሰባት ዓመት ጀምሮ ሰባቱን አጽዋማት ላይጾም ይችላል። መሳሪያም አይቀናለትም ሰውነቱም አይችልም ይሆናል። ብትክ ብትክ ይላል። በገድለ ዘራብሩክ እንደተጻፈው እስከ 12 ዓመት ድረስ ግን አንድ ሰው ጾሞ መጨረስ አለበት። እነዚህ ልምምዶች መጨረስ 5 ዓመት አለ በዚያ መካከል አይበቃም? በጣም በቂ ጊዜ ነው። በእነዚህ 5 ዓመታት የልምምድ ጊዜ ነው። ልምምድ ሳታደርግ አንድ የወፍ ዘር አትበርም። ንስርም ሊሆን ይችላል። በመጀመሪያ መንደፋደፍ ግዴታ ነው። አንድ ክርስቲያንም በመጀመሪያ ይንደፋደፋል። ሊጾም፣ ሊጸልይ፣ ሊያስቀድስ፣ ሊያስወድስ፣ አስራት በኩራት ሊያወጣ መንደፋደፍ አለ። ያው የግድ ነው። በኋላ ግን በሰፊው ሰማይ ላይ እንደፈለገ መብረር ይችላል። ባህሩን ገደሉን አቋርጦ እስኪሄድ ድረስ መብረር ይችላል። ይህን ለማድረግ እየተንደፋደፍንም ቢሆን አሁኑ ነው መጀመር ነው እንጂ ስጋ እርግጥ ከባድ ነው፣ ያንደፋደፋል አይደል? ያው ስጋው የከበደው ንስራ ሞራ ምንም ክንፉ ቢረዝም መብረር አይችልም። እንደዛ ነው የሚሆነው። እና ምንም ይሁን ምን እንደውም አንድ ሀሳብ የመጣልኝ ምንድን ነው ይሄ ሰውና ሰጎንና ክርስቲያን የሚመሳሰሉትም እኮ በዚህ ነው። ነፍስና ስጋ በመሆናችን ከሰጎን ጋር አመሳስለናል። ቤተክርስቲያኑም ራስ ላይ የምንሰቅለውም እኮ ለዚያ ነው። ሰጎን እንደ ንስር ክንፍ አላት፣ ግን ደግሞ መብረር የተሳናት እንደ እግረኞቹ የማታዘግም እንደ ባለ ክንፎቹም ደግሞ የማትወረወር ፍጥረት ነች። እኛም እንደ መላእክት ሌሊትና ቀን የማንጾም እንደ እንስሳት ደግሞ ሌሊትና ቀን የማናመነዥግ ፍጥረቶች ሆነን የተፈጠሩ እሷም እንደ መራሪነቷ ብዙ ኪሎ ሜትሮችን በደቂቃ በሰዓት መጓዝ ትችላለች። ክንፏ እየረዳት ግን መሬት መልቀቅ ደግሞ ስጋዋ ከባድ ነውና አያስችላትም። ተፈጥሮ አያስተናብታትም ማለት ነው። እንደማ ለግሮች ደግሞ አትንቀራፈፉም ክንፋላታ እንዳንበሳ እንደነብር አይደለችም። እነሱ ተወሩሮ ከሚሄዱት በላይ መብረር ትችላለች። አንድ ክርስቲያን እንደዛ ነው የሚያለበት። እንደ ሰውነቱ ይበላል ይጠጣል፣ እንደ መላካዊነቱ ደግሞ ይጾማል ይጸልያል። ስለዚህ በሰማይም በምድርም ነው መኖር ያለበት። እምናመልከው አምላክ የምድርም የሰማይም አምላክ። ስለዚህ በሰማይ ባለው ጌትነቱ በምድር ባለው በነሳው ሰውነቱ ባስተማረው ትምህርቱ ተመስጠን ማይከላዊ ሆነን እንድንኖር ያስገድደናል ክርስትናችን ማለት ነው። እና ስጋ ስላለኝ ይሄ ካልበሉ ካልጠጡ መኖር አይቻልም ብሎ የሚያስብ ክርስቲያን ካለ በሰማይ ያለውን ስራት ደግሞ እንንገረው። ካልጾሙና ካልጸለዩ ደግሞ በሰማይ መኖር አይቻልም። ስለዚህ መብል መጠጥ በዚህ እንደሚያኖረን ሁሉ ጾምና ጸሎት ደግሞ በዚያ ያኖረናል ግዴታ ነው። እና አሁን በሌላ ቋንቋ እኮ ምን ማለት ነው? ጾሙ ጸልዩ ስንባል በክርስቲያን 7 ጊዜ በቀን ጸልይ ትላለች፣ 7 ጊዜ በአመት ጾም ትላለች። ለምንድን ነው? ጾም ጸሎት የመላእክት አኗኗር ነው። በምድር ሳለን ሰማያዊ ፍራት ለምደን እንድንሄድ ነው፣ ሌላ ነገር እኮ አይደለም። እና አሁን ስንጾም ስንጸልይ ሰማያዊውን ፍራት በምድር ላይ እየተለማመድ ነው ማለት ነው። ውጭ ሀገር መሄድ ሰው የውጭ ሀገር ቋንቋ እዚሁ አገሩ ላይ ሆኖ ያጠናል። ለምን? እዛ ሲሄድ እንዳይቸገር አይደለም እንዴ? ከመላእክት ጋር ቅዱሳን በምንድን የተግባቡት? በጾም በጸሎት በምስጋና በሌላ ነገር እኮ አይደለም የተግባቡት። እየመጡ ጎበኛችሁ ነበር አይደል? ዮሐንስ አጽረን እኮ መላእክት ከበውት ደግሞ ይጣሉበት ነበር እኮ እኔ ነኝ ክንፌን ማሳርፍበት። እስከዚህ ድረስ የተዋደዱት ለምንድን ነው? በጾም በጸሎት ህይወታቸው ነው
እሚያመሳስላቸው
እሱ ነው። አሁን ጾም የተባለ ክርስቲያን እውነት ለመናገር ሰማያዊውን ፍራት ተለማመድ እየተባለ ነው ማለት ነው። ጸልይም የተባለ ልክ እንደዛ። ምክንያቱም ይሄ ምስጋና መላእክት ዘወትር ያለመሰልቸት ዙፋኑ ፍር ቆሞ የሚያደርጉት ምስጋና ነው።
ከምጻት በኋላም ያለመብላት ያለመጠጣት ይቀጥላል።
በማቴዎስ ወንጌል ምዕራፍ 22 ላይ ጌታ የሚያስተምረው እሱን አይደል እንዴ? አንተምስ እንደረተን ሳይሙተን ስም እንደነም ያውሱ ወይ ተዋሰው አላይ ነብሩ ከመላእክት እግዚአብሔር አያገቡም አይጋቡም እንደ እግዚአብሔር መላእክት ሁሉ ይኖራሉ ተብሎ ነው የተጻፈውና ይሄንንም ለማድረግ ከተንሳይም በኋላ የምንኖረው ኑሮ ዛሬ መልመድ ማየት ግድ ነው የሚሆነው ማለት ነው።
ዌልካም ክብራና ክብራት ተመልካቾቻችን፣ ሃይማኖታዊ ትስኙ መራግብራችን ተከታተላችሁ ትገኛላችሁ። ለዛሬ ይህንን ክፍል በዚህ ማጠናቀቅ አልቻልንም ሙሉን ማለት ነው። ለሚቀጥለው ሳምንት ጠብቁናላችሁ፣ የተለያዩ ሀሳቦች እናነሳበታለን። ጾም በእግዚአብሔር መንግስት ምን ያክል ቦታ አለው፣ እግዚአብሔር መንግስትና ጾም እንዴት ይገናኛሉ የሚሉ ሀሳቦችን ደግሞ በሚቀጥለው ሳምንት እናነሳለን ማለት ነው። ከሊቀ ሊቃውንት ስምዐኮነ መላክ ለዛሬ ስለሰጡን እጅግ እናመሰግናለን። የቀሊቃውን ስማክን መላክን በእናንተ በተመልካቾች ስም ማለት ነው። እናንተ እስከዚህ ሰዓት አብራችሁ ስለነበራችሁ እጅግ እናመሰግናለን። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን አገልግሎት መርሃ ግብራት ጋር አብራችሁ እንድትቆዩ እየጋበዝን እኛ ከወዲሁ እንሰናበታለን። ቸር ሳምንት ይሁንላችሁ። ቻችን ከባለፈው ሳምንት የከተለውን ሃይማኖታዊ በእንተጾም ወይም አባቶቻችን ስለጾም ምን አስተማሩ ሚሉ ሐሳቦችን ከሚከተለው ሳምንት ካለፈው ሳምንት የከተለውን ሁለተኛውን ክፍል ወደናንተ ይዘን ቀርበናል። አብራችሁን ጾሙ ባክብሮት እንጠይቃለን። አምላካችን እግዚአብሔር ከሁላችን ጋር ይሁን። ከሊቃውንት ያነሳናቸው ስለ ጾም በተለይ ሰው ሲጾም ምን ማድረግ እንዳለበትና የሚጾመው ለሰማያዊ ርስቱ እንደሆነና የሚያመሳስለንም ባህሪ ከመላእክት ጋር የተገናኘ ነገር እንዳለ በተለይ ከመጻት በኋላ ምን ኖረውም ያለ መብላት ያለ መጠጣት ስለሆነ ማለት ነውና እዚህ ላይ የተለያዩ ሰዎች የሚያነሷቸው በተለያዩ የቤተ እምነት ያሉ ሰዎችም የሚያነሷቸው ጥያቄዎች ላንሳ። ምድራዊ ስጋዊ አስተሳሰብ ያለበትን ሰው ሐሳቡን ላነሳ መልስም ልንሰጥ ስለሚያስፈልግ ማለት ነው። ማለት አንደኛው ምንድነው የብሉይ ኪዳን የጾም ስርዓትና እግዚአብሔርን ያገኙበት መስመር ቅዱስ ሙሴም ሌሎችም ነቢያትም ቢሆን እግዚአብሔርን በዛ መንገድ አግኝተውታል። የብሉይ ኪዳኑ የአንኖርና ህይወቱ በራሱ አምልኮቱ በራሱ የሚበልጠውን ለማግኘት የሚደረግና ናውረድ አድነን የሚለውን ጮህትም በዛው ነው ጮህ ስለሆነ ያ በዛ ስለነበረ ከአዲስ ኪዳን ጾም ጋር ይገናኛል። ምክንያቱም አምላካችን መድኃኒታችን ኢየሱስ ክርስቶስ ሲያድነን ጾማልና በዛ መንገድ የኛም ተወስዷል። ስለዚህ እኛ ብንፈልገው ምናልባት ስጋዊ ፍላጎታችን ለጤንነቱ ሲያስፈልገው እንጂ ከነገረ ድነት ጋር ከመዳን ጋር ከእግዚአብሔር መንግስት ጋር የሚያገናኘው ነገር የለም ይላሉ አባቶቻችን። ስለዚህ ምን ያስተምራሉ መጽሐፍ ቅዱስ መሰረት አድርገው?
በርግጥ መድኃኒታችን ኢየሱስ ክርስቶስ በጾመ ጾም ኃጢአትን መግደሉ ግልጽ ነው። ቅዱስ መጽሐፍም እንደሚነግረን ከጾመና ከጸለየ በኋላ የሰይጣንን ጦሮች ሰባብሮበታል። ይሄ ግልጽ ነው። ግን ከዚያ በኋላ ይህንን አድርጎ ጾሙ ጸልዩ ብሎ አስተምሮናል። የብሉይ ኪዳን ጾም ለምጽአተ ክርስቶስ ነው ያበቃቸው። ክርስቶስ እንዲመጣ እንዲገለጥ አድርጎላቸዋል። ዛሬ የምንጾመው ጾም ደግሞ መንግስተ ሰማያትን ትሰጠን ናፍቆት ነው። በመንግስተ ሰማያት ናፍቆት ውስጥ የሚቃጠል ክርስቲያን እየጾመ እየጸለየ ትምጻ መንግስት ከሲል ይኖራል ማለት ነው። ጾም ከጸሎት ጋር አይደለ ሁለቱም እንት የሚኖረው። እንደውም ቅዱስ ያሬድ ምን ይላል? ጾም ወጸሎት አብይ በቆየት ባት ይላል። ይሄው ጋራ ነው ተብሎ ሊፈታ የሚችለው እንጂ አጫፋሪ አይደለም። ጾምና ጸሎት ለማለት ሳይሆን ጾም ከጸሎት ጋራ ታላቅ ጥቅም አላት ተብሎ ነው የሚተረጎመው። ጾም ከጸሎት ጋራ እውነትም እየጾሙ እየጸለዩ ምእመናን ትምጻ መንግስት ከባሉት ጊዜ ልክ ነቢያት ውረድልን ተወለድልን ብለው እንደጾሙት እንደጸለዩት ማለት ነው። አድነን ብለው እንደጾሙት እንደጸለዩት ሁሉ ዛሬም ያሉ ሰዎች ደግሞ ትምጻ መንግስት ከያሉ ይጾማሉ ይጸለያሉ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ለምእመናን ጾም በቂ ቢሆን ኖሮ ምእመናን ከዚያ በኋላ እንደፈለጉ መብላት መጠጣት ይችላሉ ቢባል ኖሮ መድኃኒታችን ኢየሱስ ክርስቶስ አንደኛ የጾም ትእዛዝ ያዝም ነበር። ምን ብሎ ለረቡ የጾሙ በእንተ ስለ ጽድቅ የምራቡ የሚጠሙ ብፁዓን ናቸው ብሎ ያዝም። ሁለተኛ ደግሞ ራሱ ያስተማራቸው ደቀ መዛሙርት ሲጾሙ ሲጸልዩ አይታዩም ነበር።
ዋካንተ በዚህ ሰዓት ጾማላችሁ ይጾማሉ ያለው
ብሎ ነበር በማቴዎስ ወንጌል ምዕራፍ 9 ላይ ሙሽራው ከነሱ ከተወሰደ በኋላ ግን ይጾማሉ ብሎ ነበር። ስለዚህ ምን ማለት ነው? እሱ ካረገ በኋላ መጾም እንቀጥላለን እኛ በሱ ግር ተተክተን ማለት ነው። በግብረ ሐዋርያት ምዕራፍ 13 ላይ ምን አይሱን ነው ከጾሙና ከጸለዩ በኋላ ለመንፈስ ቅዱስ ለለያቸው ለመረጣቸው ስራ ሰደዷቸው ሰጧቸው አይደል እንዴ? ለመንፈስ ቅዱስ አደረ ብለው ሰጧቸው። አባቶቻችን ሐዋርያት ስራ የጀመሩት በጾም ነው። ቤተክርስቲያን ያለ ጾም ምን የምትሰራው ስራ አላት? ያለ ጾምስ አንድ ክርስቲያን እንዴት ስራ ጀመርኩ ሊል ይችላል? ለዚህ ነው እንደውም ማሪሳቅ ምንድነው የሚለው እስመ ጾም እማለ ጸሎት ወህት አላርሞ ነቃላን ወጥንተ ሁሉ ገድል ሰናይ ጥንተ ሁሉን ገድላት ሰናያት ናት። በቃ የማንኛውም መንፈሳዊ ተጋድሎ መንፈሳዊ ጾም ነው። የማንኛውም መንፈሳዊ ተጋድሎ ማበረታቻው መቀስቀሻው ደግሞ ጸሎት ነው። የማንኛውም መንፈሳዊ ተጋድሎ ቁርጠኝነት ማመላከቻው ደግሞ ምጽዋት ነው። ምክንያቱም ፍቅረማ ይታወቃል በሰው ዘንድ ለገንዘብ ያለን ቦታ ይታወቃልና ከገንዘባችን ከፍለን سنሰጥ ከገንዘባችን ይልቅ እግዚአብሔርን ለመወደዳችን ማረጋገጫ ስለሆነ ማለት ነው። ስለዚህ ቁርጠኝነታችንን በመጽዋት እንትንላለን። ያ ደግሞ እንዳይዘልብን አበረታች መልአክ ከላይ ከሰማይ እንዲላክልን እንጸልያለን። ዋናው ግን መንሽው ጾም ነው ማለት ነው። ምክንያቱም ማሪሳቅ ጾምን ሲገልጻት አንቀጽ ወፍኖት ለአበ ክርስቶስ ኮን ይላል። ወደ ክርስቶስ ለመግባት በር መንገድም ጾምናት ነው የሚለው። እንተ ተወስዱ ስታዩት እኮ ይሄ ጸባብ አንቀጽ በቅዱስ ወንጌልም የተነገረው እኮ እሱ ነው። ጽድቅ ትፍኖትም ተባለው ምዕራፍ 7 ላይ ጌታችን አዳኝታችን ኢየሱስ ክርስቶስ ያስተማራት አስጨናቂዋና ጠባቧ መንገድ ያቺ ጾምናት ለስጋ በርግጥም አስጨናቂ መንገድ ስለሆነች ማለት ነው። እና ይህች ጾም ደግሞ ወዴት ነው ተወስደው? ወደ ክርስቶስ ምታቀር ምታደርስ መንገድ ናት። ለዚህም ነው እንደውም ቅዱስ ያሬድ አሃው የተህተይና ምስላለ ጾም ጾምን የተናቀች አታስመስላት ተራ ነገር አይደለችም ይላል። ለምን ይዘረዝራል እሱ ራሱ እዛው ላይ እስመ በጾም ወበጸሎት ኤልያስ አርዶስ ተሰማት ወዳንኤል ዲነ ማፋናብስት ወሶስና ምደረበናት ነው። ሶስና ከረበናት እጅ የዳነችው ዳንኤልም ካናብስት አፈዳ ነው። በመብሎ መጠጥ አይደለም ኤልያስም ወደ ሰማይ ተነጠቁ በመብሎ መጠጥ አይደለም። ሲጀመር ለበላተኞች ስፍራ የለም በእግዚአብሔር ዘንድ። ለዚህም ነው በበላባት ዕለት አዳም ከክብሩ ከማረጉ የተወረደው ከእግዚአብሔር መንግስት የወጣው በበላባት ዕለት ነው። ዛሬ ላይ መብል መጠጣችን በርግጥ የምንበላው የምንጠጣው ቅዱስ ቁርባን
ማለት መንፈሳዊ መብል መጠጥ ነው።
በዚያ በኩል እንደገና ተመለሰን የእግዚአብሔር መንግስት እንድንወርስ ተደርጓል። በዋናነት ግን ራሱ ክርስቶስን መጥቶ የሰበከልን ያስተማረን ጾምን የሚያበረታታ ተዛዝ ስብከት ነው አስተምሮ ነው የሄደው ማለት ነው። ስለዚህ አንድ ሰው አንድ ክርስቲያን ስራ ጀመረ የሚባለው ጾም ከጾመ ያለ ጾም ምንም ይሳል። ምክንያቱም ማት ጾም ነፍስ ሰነፍ ነች ብርታት ጉልበት የለም። ጾም እኮ ነው የሚያበረታትም የሚያጎለብታትም ጾም ነው። ለዚህ ነው አባቶቻችን ጾምን አዘውትረው ጾም ዘውትረው የሚሉታል አባቶቻችን። እኛ የሰባቱ ጊዜያት የሰባቱ አጽዋማት ጉዳይ ነው ያነጋገረን ያለው። በአባቶቻችን ህይወት ደግሞ ጾም ዘውትር የሚባላል ይዞትር ጾም ይሄ ላድክ አዎ ላጻመው ስጋከ ዘትጾሙን በፈቃድከ ይሉታል ሰለስቱ ምዕት በሃይማኖታው ስጋን ለማርከም በምትጾመው ጾም ይላል። ይሄ ስጋን ለማርከም ዘውትር መጾም ይሄ በመንኮሳት ህይወት ውስጥ ግዴታ ነው። እንደም የዚህ የስምንተኛውን እሺ ወይም የዘመኑ ፍጻሜ ላይ የሚነሱ መንኮሳትን ምልክት ተደርጎ የተወሰደው አንዱ ለይሰሩ ማይደበነክ ሙስሊም ቋንንት ነው። በማለዳ ከመቋንንት ጋራ ማይድ የሚሰሩ እንደ መቋንንት ለማለት እንደ መሳፍንት ማይድ በማለዳ የሚሰሩ ተብሎ ይሄ በመነኮሳት ቤት ጾም ዘውትር የዘውትር ተግባር እንደሆነ ነው የሚያዘው። ይሄ ምዕመናንም ያደርጉታል በርግጥ የዘውትር ሲያደርጉት ይታያል አንዳንዶቹ ሲያደርጉት ይታያል ማለት ነው። እና ይሄ የተደረገበት ምክንያት የመንፈሳዊ ተጋድሎ መነሻው ጾም ስለሆነ ነው ማለት በጾም ያልተጀመረ ክርስትና ስራው አይፋጠንለትም አይሳካለትም። በመጨረሻም በቁርባን ካልተደመደመ ደግሞ ፍጹምነት የለውም። በዚያ መንገድ سنቀጥል ጾም ዋና የስራዎች ሁሉ መነሻው ሆኖ ነው የምናገኘውና አንድ ክርስቲያን በጾም መጀመር አለበት መንፈሳዊ ህይወቱን ማለት ነው።
መልካም እዚህ ላይ ዲቀሊጋው ሌላ ጥያቄ ልጨምር። ቅድም ሲብራራ የስጋ ሰው ሲጾም ስጋውን ነው ወደ እግዚአብሔር የሚያቀርበው ሲጾም ደግሞ ነፍሳዊ ሐሳቡን ነፍሳዊ አምልኮቱን እያጠነከረ ነው የነፍስን ስራ እየሰራ ነው ማለት ነው። ስለዚህ ሰው ሲጾም ከስጋ ጋር ባለው ግንኙነት ስጋውን ለእግዚአብሔር ያስገዛም ሆኖ የሚታመን ከሆነና ተምሮም አስተምሮም እንደዚህ ከሆነ አንዳንድ ሰዎች ይሄ ስጋን ለማለማመድ ወደ ክርስትና ህይወት ለማስገባት የምንጠቀምበት መንገድ እንጂ በትክክለኛ ለእግዚአብሔር መንግስት ለነብሳው ያሰራር ምክንያቱም ነብስ አጾም ነብስም አትበላም ምክንያቱም ከምግብና ከመጠጥ ጋር ምንም ግንኙነት የለለትም ስለዚህ ይሄ የስጋ ስራ ስለሆነ እዚህ የሚያልቅ ነገር ነው ለሰማያዊ መንግስት ይሄ በቀጥታ የሚያገናኝ አይደለም ምናልባት ስጋን ለማለማመድ ካልሆነ ይላሉ በቀጥታ ግን መጽሐፍ ቅዱስ ምን በሚለው ቋንቋ ከእግዚአብሔር መንግስት ጋር ግንኙነት እንዳለው ያስቀምጣልና በዚህ ላይ አበው ምን አስተማሩ እርሶስ ምን ይላሉ እዚህ በኩል
አው ሲጀመር በመጽሐፍ ቅዱስ የተጻፉት ትእዛዛት የስጋ ጥቅም ያላቸው መሆኑ ቢታወቅም ግን ዋና አላማቸው ግን እሱ አይደለም ዋና አላማቸው ሰማያዊውን ጥቅማችንን ማስቀደም ነው እና ማሳየት የሚፈልጉትም እሱን ሐዋርያት የማይድ ሰርተው የተመገቡበትን የበሉበትን ጊዜ አይደለም የሚነግረን መጽሐፍ መጾማቸው ነው እየነገረን ያለው እንደውም በመጽሐፍ ቅዱስ መድኃኒታችን ኢየሱስ ክርስቶስ ህብስት አበርክቶ ለሁለት ጊዜ ያክል ህዝቡን እንደመገበ ተጽፏል ከዛ ውጭ ያለውን ግን ሰፊ በሰፊው እንደገና እንደውም የተጻፈው ጾሙ ነው ያ ታሪክነቱ ነው ትምህርትነቱ ነው የተመዘገበው ይሄኛው ግን ከነጥቅሙ ነው የተመዘገበው አጋንንትን ድል መንሳት የተቻለበት ምዕራፍ እንደሆነ ነው ጾም እየተነገረ ያለው ሲጀመረው አንድ ሰው ማመን ያለበት የእግዚአብሔር መንግስት ለመውረስ ተቀናቃኞች እንዳሉበት መርሳት የለበትም አጋንንት ማለት ነው አጋንንትን ደግሞ ድል ለመንሳት ከጾም በቀር ሌላ መሳሪያ የለም እሱም በቅዱስ ወንጌል እንደዚያው ነው ያለው በማቴዎስ ወንጌል ምዕራፍ 16 ላይ ነው 15 ላይ የተቀመጠው ቃል ወዝንቱ ዘመድ ይወጽ ዘይን በለበጾሙ በጸሎት 17 ላይ ነው ቁጥር 21 ላይ
17
ማቴዎስ 17 21 ላይ ነው ያለው ይሄ ዘመድ ይሄ ወገን አለው በሰዎች ላይ አድሮ የሚኖር ስለሆነ ይሄ ዘመድ ብሎታል ይሄ ሰይጣን ያለ ጾም ያለ ጸሎት በቀር አይወጣም ይላል ከዚህም በላይ ደግሞ በመጽሐፈ መነኮሳት ላይ አጋንንት ከመውጣት ይልቅ ኃጢያትን ከራስ ላይ ማውጣት እጅግ ታላቅ ታምራት ነው እና በመጽሐፍ በአባቶቻችን ህይወት ውስጥ በጣም የሚደነቁ ታምራት አድራጊዎች ኃጢያትን ከነሱ ላይ ማውጣት የቻሉ ሰዎች ናቸው እንጂ ጋኔን ያወጡ ሰዎች አይደሉም ትልቁ ታምራት እሱ ስለሆነ ማለት ኃጢያትን ማውጣት ለዚያ ደግሞ ዋናው ነገር ጾም ነው መብል መጠጥ ለኃጣው መሰረት ነው ለኃጢያት መነሻው ነው ጾም ደግሞ ለጽድቅ መሰረት ነው እና የእግዚአብሔር መንግስት መብል መጠጥ አይደለችም ተብሎ እኮ የተነገረው ለዚህ ነው ለምን በመብላት በመጠጣት ሰውነትን በማስደሰት የእግዚአብሔር መንግስት መውረስ ስለማይቻል ጾም በርግጥ ደረጃ አለ ቅዱሳንም ይጾሙት ጾም መብል መጠጥን በመርሳት ጥራሽ አያስቡትም ሁላ እዚህ ደረጃ ላይ ለመድረስ ምን ማለት ነው ነፍሳችን የገነት መዓዛ እየሸተታት ይሄኛውን ምትረሳ መሆን አለበት እንድርላ ያለውን መብል መጠጥ ትረሳለች አሁንም ወደ ታችኛው ጾሚ ክፍል እኛ ማለት ነው ታችኛው ማርግ ላይ ያለን ሰዎች እምንጾመው ግን ከምግብ ጋር በመታገል ነው ይሄ ማለት ህመምም ይኖራል በምንጾምበት ጊዜ የህመም ስሜቶች ሁሉ ይኖሩ ይችላሉ የምግብ አምሮት አለ የምግብ ማዓዛ በመጣ ጊዜ ልብላ ማለት ከውስጣችን ይወጣል በቅዱሳን ዘንድ ይሄ ሁሉ የለም እንደውም ቅድስት ወለተ ጴጥሮስ ገድል ላይ ምን ይላል በጎ ማዓዛ ያለው መብል መጠጥ በሸተታት ጊዜ አፍንጫዋን ትይዝ ነበር ይላል ለምን የመንግስተ ሰማያት ማዓዛ ከዛ የተሻለ ማዓዛ ሸቷታልና የእግዚአብሔር ማዓዛ ነው የክርስቶስ ማዓዛ ነው ከዚያ በላይ ሸቷቸዋል ቅዱሳን ያንን የሚያሸቱ ሰዎች ይሄኛው ሲሸታቸው ለነሱ ይሄ መጥፎ ጠረን ከዚህ የተነሳ ይሄን መብል የመብልና የመጠጥ ማዓዛ በነሱ ውስጥ ወደ ልባቸው ገብቶ መልእክት ወደ አይምሯቸው ያስተላልፋል ብሉኝ ጠጡኝ የሚል ነገር አምሮታ ያመጣል ማለት ነው እኛ ግን እየተጋደልን ነው የምንጾመው ገና መጀመሪያ ላይ ከመብል ከመጠጥ ጋራ ይሄ የመብል የመጠጥ ፍላጎታችንን እየቀጣን ለምን እያባበልን ነው በአንድ በኩልም በሰማይ የምታገኘው እኮ ጸጋ አለ ተው ልጄ ብሎ በኋላ እኮ ተምረ ስጨርስ እኮ እንዲህ ትሆናለህ እያለ አባት ልጁን እያባበለ እንደሚያስተምር ሁሉ እኛም ሰውነታችን እያባበልን ነው የምናጾማት የእግዚአብሔር መንግስት ይቀርብሻል ይታጎልብሻል ክብር ታጫለሽ እያልን ማለት ነው ይሄ ቁማዛበል ነው በአንድ በኩል እያደረግ እስከተወሰነው ጊዜ ድረስ በግድ እናቆያታለን።
እንዴ ለማመዱ
እንድትል ለማመዱ የሆነ ሆኖ ግን በቅዱሳን ዘንድ ይሄ ቅዱሳን የሚጾሙት ራስተውት ነው። ጭራሽ የምግብ አምሮቱም የላቸው እና ከዚህ የተነሳ አንዳንዶቹ 40 ቀን ጾሙ ሲባል ዝንሰማ አንዳንዶቹ ውለው አደሩ ሲባል ዝንሰማ አንዳንዶቹ 7 ቀን አይበሉ አሁን በገድለ ተክለ ሃይማኖት 40ውን ጾም አይበሉም አይጠጡም ነበር አባ ተክለ ሃይማኖት መብል መጠጥ በል ነገር በሰናብት ብቻ ዘይነ በላይሪ ጦመው መሪራ አይደለም ቅጣል ሸንጥጦ ከዋለው ማለት ሳይ አንጥቶ ያበላ ለሰው ህይወት ከመይመር አፍ ይምረር ነው። አሁን ይሄ ለቁርባንም سنዘጋጅ እስከ አፍ ምሬት ድረስ የሚታዘዘው እኮ ለዚያ ነው። ስጋን አምርሩ ነፍስን ማጣፈት ስለሚያን ጾም ሆነት ነው ስጋን ያስመረራታል እና መራራ ነገርም እንድትወጣ ያደርጋታል። ይሄ ጣዕምን የሚለይልን አፋችን ምሬት ይስመዋል። ያን ጊዜ ስጋ ተመረራለች ማለት ተማራለች ማለት የስጋ መምረር ደግሞ ነፍስን ያጣፍጣል። ከዚህ የተነሳ ነፍሱም መራራውንም ጣፋጭም ስለ ክብረ ሰውነት ይቀምሶ ይሆናል። ሊላውን ግን ይረሱታል ማለት ነው። ይሄ የሚደረገው መንፈሳዊ ህይወታችን እያደገ ሲመጣ ለነፍሳችን ሚስማማትና የሚያስፈልጋት ጣዕም የትኛው ነው? የእግዚአብሔር መንግስት ጣዕም ነው ማለት ነው። ይሄ መንግስተ ሰማያት ጣዕም ነፍሳችን ከቀመሰች በኋላ ፈጽሞ የዚህ ዓለም ምግብ ይረሳታል ይዘነጋታል።
ስጋ ራሱ እንዳለ ሙሉ በሙሉ ያንን መብላት መጠጣትን ትቶ
ይሄ እኮ በጣም የወረደ ነው። ለስጋዊ ሰው ካልሆነ በስተቀር ጣፋጭነቱ ምን ላይ ነው? ለቅዱሳን እኮ ይሄ ሳር ቅጠል ማለት ነው። በቃ ሌላ ነገር የለውም። ምክንያቱም ያኛውን ቀምሰውታል። አሁን ጾም አይለመደን ሰው ታችኛውን ጎመን የድሃ ምግብ ብላ ማለት እንደዚያ እኮ ነው የሚቆጥሩት እነሱ። እና ይሄ በቅዱሳን ህይወት ውስጥ ላይኛውን ጣፋጩን ነገር እንዲቀምሱ የሚያደርጋቸው ጾም ጸሎት ስለሆነ ጾም ዘወትር አጽኖት አድርገው እንደውም በጣም የሚታዘዘው በመነኮሳት ህይወት ውስጥ ትልቁ ለለውጥ ይሄ ማለት በመንኩስና ህይወት ውስጥ ጸንተው እንዲኖሩ የሚያደርጋቸው ሁለት ነገር ነው የሚታዘዘው። ክሌቲፍናት ነው የሚለው ለይመራ ሀበጽድቅ ሁለቱም ወደ ጽድቅ የሚመሩ ናቸው ይላል። አጽኖባትና ጾም ይዋል ጾም ዘወትር ናቸው። ዘወትር መጾም ከዚያ ደግሞ ባትና ጽንቶ መኖር እነዚህ ሁለቱ ከተቻሉት ላንድ ሰው ወደሚፈልገው አቅጣጫ እንደሄድ የሚከለክለው ነገር የለም። ምክንያቱም ጾም ከጎዳናችን ላይ ሰይጣንን ፈቀቅ ማድረግ ትችላለች። የሚጾምን ክርስቲያን መገዳደር የሚችልበት አቅም የለው ዲያብሎስ። የምትጾም ነፍስ ብርታት አላት ጉልበት አላት ማሸነፍ ትችላለች። ከዚህ የተነሳ ይሄ አጋንንት እንድትበላ እንድትጠጣ በየቀኑ ይመክራታል። ምክንያቱም ከበላሽ ከተጠጣች ትደነድናለች ስንፍናውን ሌሎችንም ነገሮች ያገኘች ትሄዳለች ማለት ነው። ከእግዚአብሔር ተዛዝም እየራቀች ነው የምትሄደው ማለት ነው። ምክንያቱም እሷ በማይድ ዙሪያ ነው የምትውለው እና ለዚያ ማይድም ስትተጋ ነው የምትውለው። እንደዚያ ስለሚሆን ነው ጾምን ጾቀን ነው።
በአዲስ ኪዳን መንፈስ ቅዱስ በሚመራት ቤተክርስቲያን ይልቁንም በእያንዳንዳችን የመንፈስ ቅዱስ ማደሪያ በሆነው ስጋችን ላይ የጾም የጎላና በጣም እጅግ አስፈላጊነት እንዳለው ይታወቃል። የጎላ ጥቅምም እንዳለው ይታወቃል። እና ከዚያ አኳያ ቤተክርስቲያናችንም በዚህ በጾም ጉልበት በጸሎት ጉልበት ልታደርገው የሚገባትና ልታገኝ የሚገባት ነገር እንዳለ ይታወቃል። ከእያንዳንዳችን ህይወት ተነስቶ ጾም በአስፈላጊነቱ በጥቅሙ ደረጃ ምን ሊባል ይችላል?
እውነት ለመናገር አባቶቻችን የጾም ህይወት ነው ያላቸው። ትእዛዛቸውም ትምህርታቸውም እሱ ላይ ያተኮረ ነው የሚሆነው እና ለመብል ለመጠጥ ከሚተጉበት ጊዜ በላይ ለጾም ለጸሎት የሚተጉበት ጊዜ እጅግ ታላቅ ነው። ይቺ ቤተ ክርስቲያን በእርግጥም የመንፈስ ቅዱስ መሆኗ የሚታወቀው ከመብል ከመጠጥ የራቀች ለጾም ለጸሎት ምታደላ ስለሆነች ነው። ለዚህም ነው ሐዋርያት ማን ነው ሰለስቱ ምዕት በራሳቸው ሲያዙት ምንድነው ያሉት? አድሉ ለጾም አድሉ ብለው በፍታ ነገስት አንቀጽ 15 ላይ ትእዛዝ አስተላልፈዋል። ይሄ ይሄንን ትምህርት በመያዝ ቤተክርስቲያናችን አሁን ብዙውን ጊዜ መይመናን ከሰባቱም አጽዋማት አልፎ እንጹም እንጹም በዚህ ጊዜ የገሊ ጾም ነው ገሊ ጾም ነው ያሉ ምክንያት እየፈጠሩ የሚጾሙት ጾም ዋና ነገር ስለሆነ ነው። ለዚህ ቤተክርስቲያን እግዚአብሔርን እምትሰማው በምትጾምበት በምትጸልይበት ጊዜ ነው። እግዚአብሔርም ለምድር ይቅርታን የሚያደርገው የሰው ልጆች በጾም በጸሎት የሚተጉ በሚሆኑበት ጊዜ ነው። እና ሰይጣን ቢቻለው ሊያደርግ የሚችለው እነዚህን ነገሮች ከምድር ላይ ማጥፋት ነው። በልዩ ልዩ ምክንያት ካስፈለገና ከቻለም መጽሐፍ ቅዱሳዊ ማስረጃ በማምጣት ማለት ነው። እውነት ለመናገር ሳይበሉ ሳይጠጡ የጻፉት መጽሐፍ ለመብል ለመጠጥ መከራከሪያ ሆኖ አይቀርም። እነዚህ አባቶች እንዴት ነው የጻፉት? ሳይበሉ ሳይጠጡ ነው የጻፉት እኮ በእውነት ራእዩን ያዩት መልእክቱን የደረሱት ወንጌሉን የጻፉት እነዚያ ቅዱሳን አባቶቻችን ባልበላ እንጀታቸው። የኛም አባቶች በቤተክርስቲያን መብል መጠጥ አልነበረም። ትምህርት ቤት እኛም እንኳን እስከነበርንበት ጊዜ ድረስ ሁለት ቀን ሶስት ቀን ሳይበላ ያደረ ተማሪ ነው ሲጮህ የሚያድር የነበረው። እና ይቺ ቤተክርስቲያን እየተገለገለችም የመጣችው እስከ ፕትርክና ማዕረግ ድረስ ይደርሱ የነበሩ አባቶቻችን በመብል በመጠጥ እጦት በሰበሰቡት ቃል እግዚአብሔር ነው። ሲጀመር በመብል በመጠጥ የሚሞላው ደም ነው። በዚያ ላይ ነፍስ አድራ ምድራዊ ሆና ነው የምትኖረው። በጾምና በጸሎት ደግሞ የምትሞላው ነፍስ ነች፣ ኃይል የምትሞላው ማለት ነው። ያ መንፈስ ቅዱስ በእሷ ውስጥ ሕያው ሆኖ እንዲኖር ያደርጋታል። ያለ ደም ነፍስ አትኖርም፣ ያለ መንፈስ ቅዱስ ደግሞ የዘላለም ሕይወት እኛ ነፍስ ውስጥ አይኖርም። ስለዚህ መንፈስ ቅዱስን እኛ ነፍስ ውስጥ እንዲያድር እንዲሰርጽ የሚያደርገው ጾምና ጸሎታችን ነው ማለት ነው። እና ይሄ ከመንፈስ ቅዱስም ጋር የምንዋሃድበት ዋናው ግብር ስለሆነ ሰይጣን ከዚህ ፈቀቅ ሊያደርገን ፈጽሞ አይገባም። ገዳማቶቻችንም አብነት ትምህርት ቤቶቻችንም ህልውናቸው በራሱ ህይወታቸው የሚያስተምረን ጾምን ጸሎት ነው። እኛ እኮ ትምህርት ቤት በነበርንበት ሰዓት ለምሳ ለስልሳ ተማሪ አንድ ብረት ምጣድ ነው የነበረችው። ያችን ቆሎ ቆልቶ ለመብላት የሁሉ ተማሪ እየተጠባበቀ ነው። ሳይደርሰውም ወደ ትምህርት የሚገባበት ጊዜ አለ።
እሳቤው ያስል አይደለ፣
ምግቡ አይደለም ይታሰብ የነበረው መብል መጠጡ አይደለም። ሲጀመር ቆሎ ተበልቶ ምን እርካታ ይገኛል? እንደ ስጋ
ከታይምንስ
ግን ይሄ በቤተ ክርስቲያኒቱ የምትበረታው የምትጠነክረውን በመንፈስ ቅዱስ ስለሆነ ያን የሚበላ ተማሪ ሌሊቱን ሙሉ ማህሌት ቁሞ ያድራል። እንዲህ አይነት ብርታት ስንል ከውስጥ የሚወጣ የመንፈስ ቅዱስ ጸጋ ነው ያንን የሚያደርገው። የነፍስ ብርታት ስጋንም ያጠነክራል። ይሄ እውነት ነው፣ በአባቶቻችን ህይወት የተረጋገጠ ነው። የስጋ ብርታት ግን ነፍስን ያጎድላታል። ማለት ደካማ ልፍስፍስ ነፍስ እንድትኖረ ነው የሚያደርገው። እና ለጸሎትም አትነቃም አትተጋም። ለማንኛውም መንፈሳዊ ተግባራት ሰነፍ ነው የምትሆን። ከዚህ የተነሳ በቤተ ክርስቲያን ህይወት ጾም ክርስቶስ ቤተ ክርስቲያንን ሲሰበስባት ከጾመ ከጸለየ በኋላ ነው ብለናል። ሐዋርያትን የሰበሰባቸው ጉባኤ ያደረገም ከዚያ በኋላ ስለሆነ ማለት። ስለዚህ ዛሬም ያለን እኛ ልክ እንደውም በእባብ መስለው ያስተምራሉ አባቶቻችን። እባብ አንድ ጥበብ አለው፣ ከአረጀ በኋላ አሮጌውን ሰውነቱን አስወግዶ አዲስ የሚሆንበት 40 ቀን መጾም ያስፈልገናል። ይሄ በህገ ተፈጥሮ ለሱ የገባው ነው። በደመ ነፍስ እውቀት ይህን ያደርጋል። እኛም ኃጢአት ቢኖርብን አስወግደን ነፍሳችን ሁልጊዜ በክርስቶስ አዲስ እና ያለ እድፈት ያለ ርኩሰት እንድትሆን ያለ ነውር እንድትሆን የምናደርጋት ስንጾም ነው። ይህ ምንም እንትን የለውም። መብል መጠጥ ነው አዳምን ያስረጀው። አሮጌው አዳም የተፈጠረው በመብል ምክንያት፣ አዲሱ አዳም ክርስቶስ ደግሞ ሁላችንንም አዲስ ሊያደርገን ሲጀምር በጾመ ጾም በጸለየ ጸሎት እና እንጹም። ምንም ጥርጥር የለውም አጋንንትን ማሸነፍ የምንችልበት ጉልበት እናገኛለን ስንጾም። እንጸልይ፣ መላእክትን የምንመስልበትን ህይወት እንቀላቀላለን። እንዲህ ሲሆን እግዚአብሔር ሀገራችንን ይታረቃታል። እንዲህ ሲሆን ራሳችን በበጎ ነገሮች እየተሞላ አሁን አንድን ምድረ በዳ ውሃ ቢያጠጡት ይለመልማል አይደለም እንዴ? ጾምና ጸሎትም ምድረ በዳ የሆነችን ነፍስ የምናለመልምበትና የገነት መዓዛ እስክትመስል ድረስ የገነት አትክልቶች የሞሉባት እስክትሆን ድረስ ፍጽምት ገነት ልቡ ለባህታዊ ገነተ ተድላ ነው የሚለው አረጋዊ መንፈሳዊ ልቡ ለባህታዊ ገነተ ተድላ ነው የሚለው የባህታዊ ልቡ ውስጡ እንደ ገነተ ያማረ ማዓዛለው በጉፍር ያለው እግዚአብሔር ኃጢያተኛው አዳም እንዳይኖርባት የከለከላት ያች ገነት ማለት ኃጢያት የሰራ ሁሉ የማይኖርባት ገነት ክፉ ነገር የማይኖርባት ማለት የባህታዊ ልብም እንደዚህ አለ ለምን ባህታዊ ይጾማል አንዳንዶቹ ውለው በቀን መንፈቀ ምስት የሚወርድላቸው ናቸው አንዳንዶቹ ደግሞ ዛፍ ያፈራላቸው የሚመገቡ ናቸው አንዳንዶቹ ፈጽሞ ሰው ካዩ 90 አመት 100 አመት ይሆናቸው ናቸው በእድሜ ዘመናቸው ሰው አይቶ ማያውቁ አንበሳ የሚቀብራቸው ናቸው
አይደለም ከሚበልና ከሚጠጣ ከማየት ራሱ ይጾሙ ናቸው
ከማየት ራሱ የተከለከሉ ናቸው ይሄ ማለት የስሜት ዋሳቶቻቸው ሁሉ ተባብረውላቸው የሚጾሙ ነበር ማለት ይሄን በማድረጋቸው ለአንዳንዶቹ አንበሳ ይታዘዝላቸው ነበር ውሃ የቀዳም ያመጣላቸው አንበሳ ነበር እኮ እንደ አባ አክሎግ ያሉት እንደነ ኢትዮጵያውያኑ እንደነ አቡነ መድኃኔ ነግዚ ዘደብረ በንኮል እንደነ አቡነ ሳሙኤል ዘዋልድባ ያሉት ታላላቅ ቅዱሳን ማለት ነው አንበሳ ነበር ይታዘዝላቸው የነበረው ይሄ ጾማቸው ነው ያስገዛላቸው ምክንያቱም ጾም መግረሪተ ስጋ ናት ማሪሳቅ እንደውም መግረሪተ ህሊና ነው ማለት ህሊናን የምታስገዛ ጾም ናት ይላታል ህሊናቸው ለነፍሳቸው ለሰውነታቸው በሙሉ ሲገዛላቸው ማን ይገዛል አንበሳ ይበረከክላቸው ማለት ነው ከአንበሳ በላይ ጉልበተኛ የምታደርገው ጾም ናት ሌላ ነገር አይደለም ይሄ መንፈሳዊ ጥበብ ነው ዓለምን ምን ገዛበት እና ኃይለኛውን ምን ማድረክበት ጥበብ ቢኖር ጾም ነው በመብል በመጠጥማኮ ነገስታቱ መሳፍንቱ እየገዙ ነው እየበሉ ነው እየጠጡ ነው አይደል ሌሊትና ቀን እየተበላ ነው አይደል ማን ምን ገዛል እንኳን ሌላውን እሚበላ እሚጠጣ ሰው ራሱን መግዛት አይችልም ሚጾም ሰው ግን ራሱን ይገዛል መጀመሪያ ከዚያስ አናብስትን ሳይቀር መግዛት ይችላል ካውሬ ጋር መስማማት ይችላል ጾም አብይ በቆይት ባቲ ቅዱስ ያሬድ እኮ ቀላል ንግግር አይደለም ጾም ወጸሎት አብይ በቆይት ባቲ ጾም ከጸሎት ጋር ትልቅ ጥቅም አላት ነው ብቻ ነው በዚህ አረፍተ ነገር ነው የገለጠው ጥቅሙ ምንድነው ካና ፍቅርንም ታስተምራለች ማለት እኮ ነው አየው ይሄ ማለት
ከሰው አልፎ
ከንሳት በባህሪም ከማነሱን ጋር ማለት ከነሱን ጋር አብረን እንድንኖር ታደርገናለች ማለት ነው ከዚህ የተነሳ ቅዱስ ያሬድ ባለው ቃል ደምድም እኔም ሐሳቤን ጾም ተውህበት ለመሐይምና ነው ለምእመናን ለህዝበ ክርስቲያን ተሰጣች ነው ስለዚህ ስጦታ ነች ትምህርት ነች ትእዛዝ እግዚአብሔር ነች አበዋዊ ህይወት ነች እና ቤተክርስቲያናዊ ህይወት በጠቅላላው በጾም የተቃኘ በጾም የታጠረ ነው የሚሆነውና በዚያ ክልል ውስጥ ምንኖር ከሆነ ለንጾም ለንጸልይ እንዲገባል ነው የሚያሳየው ቤተክርስቲያናችን ስርዓት
የተወደዳችሁ ክቡራንና ክቡራት ተመልካቾቻችን ዛሬ ስንወያይበት የነበረው ከባለፈው ሳምንት ጀምሮ ማለት ነው ሃይማኖተ አበው በእንተ ጾም ወይም ደግሞ ስለ ጾም አበው እንዴት አስተማሩ የሚለውን ሀሳብ እያነሳን ነበር የተለያዩ ሀሳቦችን አንስተናል ለዚህ ደግሞ ከኔ ጋር የነበሩት ሊቀ ሊቃውንት ስምዐኮነ መላክ የባህር ዳር ሀገረ ስብከት የሊቃውንት ጉባኤ ሰብሳቢና የአራቱም ጉባኤያት መምህር ናቸው አብረውን ነበሩ እንግዲህ ለሁለት ሳምንታት ማለት ነው እናንተም ስለተከታተላችሁን እጅጉን እናመሰግናለን አስተያየታችሁ ግን በዚህ በተነሳው ሀሳብ ሆነ በሌላ ሀሳብ ለመስጠት የምትፈልጉ ካላችሁ በ0118121224 ብላችሁ መደወል ትችላላችሁ በድረ ገጻችን በwww.otc.com ብላችሁ ብትገቡ በዛም ታገኙናላችሁ ለአብሮነታችሁ ግን እጅግ እናመሰግናለን ሊቀ ሊቃውንት ስምዐኮነ መላክ የአራቱ ጉባኤያት መምህር እንዲሁም የባህር ዳር ሀገረ ስብከት የሊቃውንት ጉባኤ ሰብሳቢ ስለሰጡን እጅግ ደስ የሚያሰኝ ለባለፈው ሳምንትም ለአሁኑ በጣም እጅግ እናመሰግናለን ለተመልካቾች ስም ክብር ይስጥልን
እግዚአብሔር ይስጥልን ሰግደን
በጣም እናመሰግናለን ተመልካቾቻችን ዛሬ ሃይማኖተ አበው የተለያዩ ሀሳቦችን ያነሳንበት በጾም ማለት ነው እስከዚህ ሰዓት ነበር አብራችሁ ስለነበራችሁ እጅግ እናመሰግናለን ከቀሪ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቴሌቪዥን አገልግሎት መርሃ ግብራት ጋር አብራችሁን ትቆዩ ጋበዝን እኛ ከሁሉ እንሰናበታለን ቸር ሳምንት